በሚቀጥለው ሳምንት ፋይናንስ ኮሚቴ ሪፖርት ያቀርባል። እግዚአብሔር የተመሰገነ ይሁን። ከቤተክርስቲያን አባላት ሆናችሁ በዚያን ጊዜ ትገኛላችሁ። ክብር ለእግዚአብሔር ይሁን። እግዚአብሔር የተመሰገነ ይሁን። ትላንትና የተወሰኑ ሰዎች ቴክስት አድርጌ ነበረ። ቴክስት የደረሳችሁ ማታ የገብታችሁ ነበረ? ሰምታችኋል ትምህርቱን? እግዚአብሔር ይመስገን። ስልኩን እሰጣችኋለሁ። ቅዳሜን የሚቀጥለው ቅዳሜና ከዛ በኋላ ባለው ጊዜ ገብታችሁ መስማት ትችላላችሁ። የመሰረተ ክርስቶስ ቤተ ክርስቲያን አባላቶች የሆኑ ብዙ ድሮ ያገለገልኳቸው ወንድሞችና እህቶች ያው እዛ ውስጥ ያሉ ወገኖች አሉና እነሱ የሚያካሄዱት ቴሌኮንፈረንስ ነው እና ዋና ዓላማው ጸሎት ነው እና የጾምና የጸሎት ጊዜ ያላቸው ግን አልፎ አልፎ አገልጋዮች እየጋበዙ ትምህርት መማር ይፈልጋሉ። ቁጥሩ ስልኩ በእኛ ሎካል ታይም ፕሮግራሙ የሚጀምረው 9 ነው። በዚህ ባለንበት ሎካል ታይም 9 PM ማታ እና እንደዚህ ወገኖች የሚኖሩት ያው ይህም ፕሮግራም ኦርጋናይዝ የሚያደርጉት ወደ ዌስት ኮስት ነው ያሉት እና ገብተው ይጸልያሉ እና ትምህርት ደግሞ አገልጋዮች እየጋበዙ እንትን ይላሉ እና ስለ ጸሎት ነው የጀመርኩት ትላንትና ያለው ትምህርት። 702 ቁጥሩ 605 27 46 ነው ማታ። ሌላ ቁጥር አለ 1888 601 65 52 1888 601 65 52 ነው። እግዚአብሔር የተመሰገነ ይሁን። ሌላ እግዚአብሔር ቢረዳን የሬዲዮ ፕሮግራም ተጨማሪን ጀምራለን ብለን ነበረ እና ያንን እድል አግኝተናል። ጌታ ይመስገን። በሚድል ኢስት እና በኢስት አፍሪካ ከሴፕተምበር 2 ጀምሮ በኢትዮጵያ ሎካል ታይም ከ8 ሰርቲ ጀምሮ ለግማሽ ሰዓት ትምህርት ይሰጣል። እግዚአብሔር ይመስገን። ሴፕተምበር 2 ከምሽቱ በኢትዮጵያ በአዲስ አበባ ሎካል ታይም 8:30 ላይ እና ለጊዜው በአንድ ፕሮግራም ነው የጀመርኩት። ያ ሬዲዮ ስቴሽን ነገሩን ኦርጋናይዝ የሚያደርጉት ሰዎች ያሉት የሚኖሩት ካናዳ ነው። አይ ቲንክ ፕሮግራሙ የሚካሄደው ከጀርመን ሀገር ይመስለኛል። ከዚህ በፊት ድሮ አገልግየበት ነበር ያንን የዛሬ 10 ዓመት በፊት እና ይገርማችሁ በግማሽ ሰዓት ክፍያ ምን ከፍለው $70 ነው። ቬሪ ቬሪ ሲግኒፊካንት። እዚህ 300 ምናምን ነው ምን ከፍለው እና ወደፊት እንግዲህ እግዚአብሔር ሚረዳን አገልጋይ አብሮን ሲጨመር ምን ሲል በሳምንት 5 ቀንም ፕሮግራም ሬዲዮ ማስተማር ይቻላል። ዛሬ ኢትዮጵያ ውስጥ ገራ ለሚገባ ለምን ቸገራቸው ነገሮች በሙሉ ብዙ ትምህርት በዛ በመስጠት ብዙ ሰዎችን ወደ እግዚአብሔር ሐሳብ የሚመለሱበትን ነገር ማድረግ ይቻላል። እንግዲህ ሁሉም ልባችሁም እንደሚያቀው የእግዚአብሔርም ቃል እንደሚያስተምረን አገልግሎት በር መከፈቱ ሳይሆን እግዚአብሔር ጸጋ መስጠቱ ነው እና ለኔ እንድትጸልዩልኝ በጣም ያስፈልጋል እና እግዚአብሔርን ሐሳብ ማገልገል እንድችል። ስለዚህ በእውነት ጌታ የሚወደው ምንድነው? እኔ ላስተምር የምችላቸው ትምህርቶች ነው ብዙ አሉ ቢባልም እግዚአብሔርን ሐሳብ ማገልገል ግን ማለት የተለየ ነገር መሆኑን መርሳት የለብንም። የእግዚአብሔርን ሐሳብ ማገልገል ዝም ብለን ማገልገል እንችላለን፣ የመሰለንን ደስ ያለንን ነገር ማድረግ እንችላለን። ግን የእግዚአብሔርን ሐሳብ ማገልገል እና እግዚአብሔርን ፈቃድ ማድረግ እና በዚህ ጉዳይ ላይ እግዚአብሔር ካልመራ እግዚአብሔር ካልረዳ ይሆንም እንድትጸልዩ በጣም አደራላችኋለሁ። እግዚአብሔር የተመሰገነ ይሁን። እና በልቤ የሚመላለሱ ሐሳቦች አሉ። እንግዲህ ሴፕቴምበር ገና ነው፣ ግን ነዚህን ሁኔታዎች እዚያ አካባቢ ሳስተምር የነበሩትን ነገሮች ወደፊት ለመጽሐፍ የሚሆኑ ፓይልድ አፕ የሆኑ የተቀመጡ ብዙ ተጽፎ ያሉ ነገሮች አሉ። እነሱን ኤዲት እያደረግኩኝ በዛው ውስጥ ደግሞ at the same time ትምህርትም የሆነ በሬዲዮ እየቀረበ እንዲተላለፍ ነው ማስበው። በጣም በርካታ ርዕሶች አሉ፣ በርካታ ቶፒኮች አሉ። እንግዲህ እዚህ እንኳን ከመጣው ማስተማር የጀመርኩት ብቻ ሲታሰብ ማለት ነው ስፍር ቁጥር የለውም። እና ነገር ግን እግዚአብሔር ሐሳቡ ምንድን ነው? ምን ብናስተምር ጌታ ይወዳል? ያልዳኑ ሰዎች ላይ እናተኩራለን ወይስ ደግሞ ቤተክርስቲያን ውስጥ ያለው ችግር ላይና ነገሮች ላይ ነው? ጌታ ምንድነው የሚፈልገው የሚለው ነገር ማየት መረዳት እግዚአብሔር ካረዳ ሊሆን አይችልም። እግዚአብሔር የተመሰገነ ይሁን፣ የጌታ ስም የተባረከ ይሁን። እንግዲህ ስንማር የነበሩትን መሰረታዊ ነገሮች እንድናይ በጣም በጣም አድርጌ ይህን ነገር ሸክም ሆኖብኝ የምናገረው ቀላል ነገር አይደለም። ደግሜ ስናገር የክርስትና ምስጢሩና መሰረቱ ምን ላይ እንደሆነ እንድናይ ነው። እና እግዚአብሔር ጋር እኛ ክርስቲያኖች ስንኖር በግላችን እግዚአብሔር እንዲረዳንም እንዲያግዘንም ስንፈልግ ደግሞም ከእግዚአብሔር የሚመጣውንም ነገር ለማስተናገድ እግዚአብሔር በሕይወታችን ሊያደርግ ላለው ነገር ሁሉ ምቹ እንድንሆን የሚረዳን ከእግዚአብሔር ሐሳብ ጋር የሚያስማማንን ነገር እንድናውቅ ነው። ይሄ ነገር በብዙ መንገድ እንደሚጋረድ ስለሚታየኝ ነው ይሄን ማስተምረው። እና ክርስትና በአብዛኛው በአሁኑ ጊዜ ሰው ተኮር፣ ልምምድ ተኮር፣ የሰው ቀዳዳ፣ የሰው ችግር በቃ ላይ ያተኮረ እምነት ሆኗል። ነገር ግን የክርስትና እምነት ዓላማው ግን ከኛ ችግር ያለፈ ነው። የእግዚአብሔር ሐሳብ የሚባል ነገር አለ። ዓለም ሳይፈጠር የነበረ የእግዚአብሔር እቅድ እንዳለ እንድትረዱ ለማድረግ ነው የሞከርኩት። እና ጌታችን ኢየሱስ ክርስቶስን እግዚአብሔር ወደ ዓለም ሲልከው የሰዎችን ችግር የሰዎችን አላደለም ምኞት ሊፈጽም አይደለም። ሰማያዊ ዓላማ አለው እግዚአብሔር። የእግዚአብሔር ስም የተባረከ ይሁን። ከዕለት ዕለት ሕይወታችን ከሚገጥሙን ችግሮች ከህመማችን ልናገኝ ከምንፈልገው ምድራዊ በረከት ውጪ የሆነ ነገር አለው። እንግዲህ ይሄ ጩኸት አሁን በቅርብ ጊዜ ይስተካከላል። ዛሬ ነው አይደል ቀጠሯችን እንምንሄደው? እግዚአብሔር ይመስገን። በጣም ብዙ ገንዘብ ሊያስወጣን የሚችል ሳውንድ ሲስተም ልንገዛ ነው። ጌታ የተመሰገነ ይሁን። እግዚአብሔር ይመስገን። አይ ቲንክ እኔ አንዳንድ ጊዜ ስሰብክ ስብከቱ ይረብሸዋል መሰለኝ እዛ ውስጥ ይላል። እግዚአብሔር ይመስገን። ስለዚህ እግዚአብሔር አምላካችን ዓለም ሳይፈጠር ምን አለው? እቅድ አለው። ክብር ለእግዚአብሔር ይሁን። ስለዚህ ይሄ እቅድ የእግዚአብሔር እቅድ ዓለም ሳይፈጠር የነበረው እቅድ እኔ ለመፈጠሬ ምክንያት የሆነ እቅድ ነው። መላእክቶች ለመፈጠራቸው ይሄ እቅድ ምክንያት ነው። የሚታይ የማይታየው ዓለም ውስጥ ያለው ፍጥረት ሁሉ ለመፈጠሩ ምክንያት የሆነ እቅድ ነው። ክብር ለእግዚአብሔር ይሁን። ከኛ ኑሮ ያለፈ ነው። ከኔ ኢንተረስት ያለፈ ነው። እኔ ከማያቸው ዙሪያዬን ካሉት በምኖርበት አካባቢና ታሪክ ውስጥ ያለፈ የወጣ ነገር ነው ይሄ እቅድ። ይሄ እቅድ ከማን ጋር ነው የሚያዘው ተባብለናል? ከማን ጋር ነው? ከማን ጋር ነው? ስሙን ለመጥራት እንዴት ይከብዳቸዋል? ከማን ጋር ነው? አረሪ በሉ ወገኖቼ፣ ስሙ ይጣፍታል፣ አይደብታችሁ። አም ቴሊንግ ዩ። ከማን ጋር ነው የሚያዘው? ከኢየሱስ ክርስቶስ። እስኪ ከፍ አድርጉ ድምጻችሁን። እንዲህ ነው ጉባኤ ማለት። ምንድነው በእውነት ድብድብት አይበለን ወገኖች፣ ጉባኤ መሆን አለብን። ከማን ጋር ነው የሚያዘው? እንዴት ደስ ይላል ስሙን ስንጠራ። ከኢየሱስ ክርስቶስ ከእግዚአብሔር ልጅ ጋር ነው የሚያዘው። ክብር ለእግዚአብሔር ይሁን። ይሄንን ትንሽ ነገር እንዳይመስላችሁ ወገኖች፣ በጣም ትልቅ ነገር ነው። ስለዚህ ዓለም ሳይፈጠር እግዚአብሔር ዓለም ማለት ሰማይ ምድርም ሳይኖር እግዚአብሔር እቅድ ነበረው። ማን ነው የሚያስበው? ልጁን የሚፈጥራቸውን ፍጥረታት ልጁን አስቦ ለልጁ ብሎ የተፈጠሩ ናቸው። እስቲ ያንዳንዱን ፍጥረት የምታውቁትን ሁሉ ጠይቁ፣ ስሙን ጥሩት፣ መላእክቶችን ሁሉ ጠሯቸው። ለማን ነው የተፈጠርከው? ገብርኤል ብትሉት ለኢየሱስ። ሚካኤልን ብትጠይቁት ለማን ነው ይላል? ለኢየሱስ። ይህ የምትኖሩበት ዓለም ለማን ነው የተሰራው? ለኢየሱስ። እናንተስ እኔስ ለማን ነው የተፈጠር ነው? ክብር ለእግዚአብሔር ይሁን። ይሄ ሄልዚ የሚያረጋ አስተሳሰባችን ልቦናችንን ጤናማ የሚያደርግልን ትልቅ ነገር ነው። የእግዚአብሔር ስም የተባረከ ይሁን። ብዙ ነገሮቻችንን ይነካል ወደ ዝርዝር ስንመጣ ስትመለከቱ። ስለዚህ እግዚአብሔር ምክንያቱ ልጁ ስለሆነ ምን እንዳደረገና ያለን ተመልከቱት። ልጁ ለልጁ ያደረጋቸው ነገሮች ተመልከቱት። መጽሐፍ ቅዱስ ላይ ከስም ሁሉ በላይ ያለውን ምን ሰጠው? ክብር ለእግዚአብሔር ይሁን። ከሞት ሲነሳ ስራን ጨርሳል። አሁን ለነሱ ችግራቸውን ፊክስ ልታረግ መጣል ወደ ነበርክበት ተመለስ አላለው። ጉዳዩ ልጁ ስለሆነ ከስም ሁሉ በላይ ያለውን ስም ሰጠው። ሊመጣ ባለው ዓለም ከሚጠራው ምን ስም ሁሉ በላይ የሆነ ስም ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ። ስለዚህ ወደፊት መንግስተ ሰማይ ስንሄድ በእግዚአብሔር መንግስት ውስጥ ከፍተኛውን ስም የተሸከመው ማለት ነው ኢየሱስ። የእግዚአብሔር ስም የተባረከ ይሁን። አለቅነት ማላይ ነው ያለው። አለቅነት ስልጣን ሁሉ ለሱ ተሰጥቶታል። ስልጣን ሁሉ በሰማይና በምድር ምን አረጋኛለ ተሰጠኛለ። የሚመጣውን ዓለም የሚገዛው ማን ነው አለ? እሱ እንደሆነ ተመለከተን። ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። አያችሁት? እነዚህን ነገሮች በጣም አድርገን ልንመለከታቸው ይገባል። በጣም ብዙ ብዙ እግዚአብሔር ድንቅ የሆኑ ሐሳቦች አሉት። ብዙ ዓላማዎች አሉት። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ስም የተባረከ ይሁን። ኢየሱስ ክርስቶስ ይሄንን ዓላማ ሊወጣ የተገለጠው በስጋ ነው። የመላእክት ዘር ይዞ አልመጣም። ምስጢር ልብ በሉ። አንዳንድ የምናቀው ነገርን በማስተዋል ካልያዝ ነው በደንብ አይገባ ነው። ሲመጣ ይሄ ሁሉ ለሱ የተፈጠረለት ወደፊትን ደግሞ የሁሉም ገዥ ሆኖ የሚኖረው ጌታ ማን ሆኖ ነው ወደፊት ይሄን ሁሉ ፈቃዱን ዓለም ሳይፈጠር የነበረውን ፈቃድ ኤክስኪዩት የሚያረገው ተግባራዊ የሚያረገው ቢባል ሰው ሆኖ ነው። የሰው ልጅ ሆኖ የመላእክትን ዘር ምን አላረገም አልያዘም። በጣም አንዳንድ ትራዲሽናል የሆኑ ነገሮች ሰይጣን የወደቀበትን ምክንያት ሲናገሩ ሰይጣን እግዚአብሔር ለሰው ልጆች ያለውን ዓላማና ፈቃድ ሲያይ እኛ ምን ልንሆን ነው ምን ልንሆን ነው ዴ ሁሉም ነገር በሰው በኩል የሚሆን ከሆነ እንዴት እኛስ ብሎ ይሄ ነገር የረበሸው እንደሆነ አድርገው ያቀርባሉ። አያችሁት? ስለዚህ እግዚአብሔር ልጁን ሰማይና ምድርን የፈጠረበትን ሰማይና ምድርን የፈጠረለትን ልጁን ክብር ለእግዚአብሔር ይሁን ወደፊት ሊመጣ ያለውን ዓለም ሊገዛ አለቅነትን በጫንቃው ላይ ያስቀመጠበትን ልጁን ሰው አድርጎ ገለጠው። ክብር ለእግዚአብሔር ይሁን። ኢየሱስ በስጋ ተገልጦ ምን አደረገ? የዲያብሎስን ስራ ሻረ። ዲያብሎስ ማን እንደሆነ ታውቃላችሁ? ከመላእክት ካታጎሪ የነበረ ነው። እና በዲያብሎስ ስልጣን ስር ያሉትን ሁሉ ስልጣናቸውን አፈረሰ። የእግዚአብሔር ስም የተባረከ ይሁን። የዲያብሎስን ስልጣን ሲያፈርስ ምን አደረገ ኢየሱስ? ተመልከቱት። አለቆችን ስልጣናትን የገፈፈው በዚህ ድንቅ ስራው እንደሆነ እንመለከታለን። የእግዚአብሔር ስም የተባረከ ይሁን። አያችሁት? በቆላሴስ ምዕራፍ 2 ቁጥር 10 ላይ ስትመለከቱ ለአለቅነት ለስልጣንም ሁሉ ራስ በሆነው በእርሱ ሆናችሁ ተሞልታችኋል ይላል። ይሄንን የዲያብሎስን ስራ ሲያፈርስ የሰው ልጅ ሆኖ ስለሆነ የኔና የናንተ አጋር ስለሆነ የአብርሃምን ዘር ስለያዘ በጌታ በኢየሱስ የሚሆነው ነገር ሁሉ ከኛ ጋር የተያዘ ነው። ለአለቅነት ለስልጣንም ሁሉ ራስ በሆነው በእርሱ ሆናችሁ ምን አርጋችኋል? ተሞልታችኋል። ከመላእክት ቢሆን ኖሮ ምን ይሆን ነበር? የመላእክት የሆነው ነገር ሁሉ የማን ይሆን ነበር? የሱ የሆነው ነገር ሁሉ ለመላእክት፣ የመላእክት ሁሉ ለሱ ይሆን ነበር። ቆላሲስ ተመልከቱ ቁጥር ምዕራፍ 2 ቁጥር 15 የአለቆችንና የባለ ስልጣናትን ማዕረግ በመክፈፍ በመስቀሉ ላይ ድል ነስቶ በአደባባይ ያዞር አሳያቸው። አለቅነት ሞቶ ለተነሳው ነው ተመልከቱ ይላል። ክብር ለእግዚአብሔር ይሁን። በኤፌሶን ምዕራፍ 1 ቁጥር 20 እስከ 23 ላይ ክርስቶስን ከሙታን ሲያስነሳው ከአለቅነት ከስልጣን ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ምን ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው ምን ይላል? በክርስቶስ ባደረገው ስራ የብርታቱ ጉልበት ይታያል። ሁሉን ከእግሩ በታች ምን አረገለት? ከሁሉ በላይ ምራስ እንዲሆን ለማን ሰጠው? እርሷ ምኑ ነች? አካሉ። ስለዚህ ክርስትና ስናስብ የዚህ ባለ ስልጣን ማንነት ነው ሊታየን የሚገባው። እግዚአብሔር የተመሰገነ ይሁን። ጴጥሮስ ምን ይላል ምዕራፍ 3 ቁጥር 2 ላይ? እርሱም ወደ ሰማይ ወጥቶ በእግዚአብሔር ቀኝ አለ፣ መላእክትና ስልጣናት ኃይላትም ሁሉ ተገዝተውለታል። ክብር ለእግዚአብሔር ይሁን። አያችሁት? እነዚህን ሁኔታዎች ልብ ማለት አለብን ወገኖቼ። ኢየሱስ የዲያብሎስን ስራ ያፍ ሲያፈርስ ምን እንዳፈረሰ ተመልከቱ። ኃጢአት ምን እንደፈጠረ ነግሬያችኋለሁ። ይህን ነገር ላጠፋው ነው። ጸጋ ሰጥተነዋል፣ ይበቃዋል። እግዚአብሔር የተመሰገነ ይሁን። ይሄ ይሻለናል። የጌታ ስም የተባረከ ይሁን። አንደኛ ጴጥሮስ ላይ ያለውን ተመልከቱ። ኃጢአት ምን እንደሆነ እንዳትረሱ። ብዙ ጊዜ ኃጢአትን በተለያየ አይነት መንገድ እንረዳለን። ነገር ግን የኃጢአት ሁሉ ምንጭ ከዚህ በፊት ሳስተምርም እንደምንመለከተው ኃጢአትን የምናውቀው ሕግን በመተላለፋችን ነው። ኃጢአት በሕግ ምን ያረጋል? ይታወቃል ይላል። ሕግ ኃጢአትን ምንነት ያሳያል። ነገር ግን ኃጢአት ልንሰራ ወደምንችልበት ሁኔታ ለምን መጣ? ከእግዚአብሔር በመለየታችን፣ እግዚአብሔር አልባ የሆነ ሕይወት በመኖራችን። ሰው ከእግዚአብሔር ጋር ሳይገናኝ በራሱ የሚኖረው ኑሮ ሁሉ ከእግዚአብሔር ጋር የሚያስማማው አይደለም። ምክንያቱስ ሥጋ በመንፈስ ላይ፣ መንፈስ በሥጋ ላይ ምን ያደርጋል? ይመኛል፣ ይቀዋወማሉ አንዱ በአንዱ ላይ። ሥጋ የበላይ ልሁን ይላል፣ መንፈስ ደግሞ የበላይ ልሁን። መንፈስ የእግዚአብሔርን ማድረግ ይፈልጋል፣ ሥጋ የራሱን ይፈልጋል። እግዚአብሔር የፈጠረን ለራሱ ነው፣ ለኢየሱስ ነው የተፈጠርነው። ኢየሱስ ለእኛ ይኖር፣ ማን ለማን ይኖር? ለተፈጠርንለት እንኑር ወይስ የፈጠረ ለእኛ ይኖር? እስቲ አስቡ። የተፈጠርንለት እኛ ለፈጣሪያችን ለሱ ለተፈጠርንለት እንኑር ወይስ እሱ ለእኛ ይኖር? አያችሁት? እሱ ለእኛ እንዲኖር አይደለም፣ እኛ ለሱ ነው የተፈጠርነው። ስለዚህ ኃጢአት የመጣው ፍጡር የራሱን ፍላጎትና ፈቃድ ለማድረግ በመሰጠቱ ነው። ይሄንን ዓላማን ወይም ግብን መሳት ብሎ መጽሐፍ ቅዱስ ያቀርበዋል። ስለዚህ ኢየሱስ ክርስቶስ ደግሞ የሰዎች ልጆች ከዓላማቸው ካወጣው ከዚህ ከዲያብሎስ ስራ የዲያብሎስን ስራ ሊያፈርስ ለተገለጠ ይሄንን ስራ ሲያፈርስ ያፈረሰውን ጴጥሮስ ሲናገር ዮሐንስ ሲናገር ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አረገ? ተገለጠ። ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በርሱ ይኖራል፣ ከእግዚአብሔር ተወልዷል፣ ኃጢአትን ሊያደርግ አይችልም። ስለዚህ የዲያብሎስ ስራ ምንድን ነው? ከእግዚአብሔር ዓላማ የወጣ የኃጢአት ህይወት መኖር ነው። መዳን ከኃጢአት መዳን ነው። ውድ ወገኖቼ፣ ከኃጢአት ሳልድን እኔ ለእግዚአብሔር ወደ መኖር ሳልመለስ መዳንን እለማመዳለሁ ብላችሁ እንዳትሉ። እግዚአብሔር ለእኔ አይኖርም፣ እኔ ለእግዚአብሔር እኖራለሁ እንጂ በመዳን። መጽሐፍ ቅዱስ ይህን በብዙ መንገድ ይናገራል። የእግዚአብሔር ስም የተባረከ ይሁን። በቃላችን ልንይዘው ይገባል ብዬ ከዚህ በፊትም በተደጋጋሚ ያቀረብኩት ክፍል አለ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ በጣም የሚታወቅ ክፍል ቁጥር 14 እና 15 ላይ አንዱ ስለ ሁሉ ሞተ፣ እንግዲያስ ሁሉ ሞቱ ይላል። በህይወትም ያሉት ስለ እነርሱ እስኪ አብረን በለው፣ በህይወትም ያሉት። በህይወት እስቲ ያላችሁ የሞታችሁ እጃችሁ እንዳታወጡ። በህይወትም ያሉት በሉስ ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ። እስቲ ቆም ብላችሁ አስቡት። ወደፊት ወደፊት እስኪ በሉ። አያችሁት?
ይሄ የዋጀን ጌታ እኛን ካገኘን በኋላ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ምን አረገ? ሞተ። ለምንድን ነው ኢየሱስ የሞተው ቢባል ከኃጢአት ሊያድነን ነው። ምን ማለት ነው? ሚዝረብል ከሚያረገኝ ከሚኮሰኩሰኝ ነገር ሊያድነኝ ነው። ካሳፈረኝ ነገር ሊያድነኝ ነው። እንዳልከሰስ ፍርድ ቤት እንዳልገባ ሊያድነኝ ነው ይላሉ ሰዎች። አይደለም፣ ለራሴ ከመኖር ሊያድነኝ ነው። አላማዬን ስቼ ከምኖርበት በስጋዬ ፍላጎት ከምኖርበት ሊያድነኝ ነው። አንዱ ስለ ሁሉ ሞተ። እንግዲያስ ሁሉ ሞቱ። በሕይወትም ያሉት ስለ እነርሱ ለሞተውና ለተነሳው እንጂ ወደፊት ለራሳቸው እንዳይኖሩ ስለ ሁሉ ሞተ። ስለዚህ ከኃጢአት መዳን ማለት ምን ማለት ነው? እኔ ለራሴ ከመኖር ለራሱ ከመኖር ሳይድን ከኃጢአት የሚድን ሰው የለም። ኃጢአት በራስ ፍላጎት በመኖር የሚመጣ ችግር ነው። ከዲያብሎስ ጋር የሚያገናኘን እኔነታችን ነው። ባይዘወይ አይበልብህ የሰው ተቆርቋሪ፣ የእግዚአብሔር ተጻራሪ፣ የሰውን እንጂ እግዚአብሔርን አታውቅም የተባለ አዛኝ ሆኖ ነው የሚመጣው። ዓለምን ሁሉ ሰጣለሁ ነው የሚለው ሰይጣን ብትሰግድልኝ። ስለዚህ ሰው ለራሱ ሲኖር የኃጢአት ሕይወት ውስጥ የሚገባበት ምስጢር ማወቅ አለብን። ስለዚህ የሁሉ ፈጣሪ ሆኖ ሁሉ የተፈጠረለት ፍጡራኑ ለሱ የተፈጠሩለት ከሱ ፈቃድ ወጥተው ከሚኖሩበት ሲዋጃቸው ሲመልሳቸው ወደ ተፈጠሩበት ዓላማ ነው የሚመልሰው። ሃሌሉያ። ካንድ ጂኦግራፊ ዓለም ከሚባል ሰማይ ወደሚባል ክልል ማግባት አይደለም፣ ወደ መንግስቱ የሱ ወደ መሆን ይመልሳል። ኡ ሃሌሉያ። ክብር ለእግዚአብሔር ይሁን። ቆም ብለን እናስብ፣ ረጋ ብለን እናስብ። መዋጀት ምንድን ነው? መዳን ምንድን ነው? ሁሉ ለእርሱ የተፈጠረለት ሁሉ የእርሱ የሆነ ጌታ ፍጡራኑ ከእሱ ፈቃድ ወጥተው ያሉትን ሊያድናቸው ወደ ራሱ ሊመልሳቸው እንደገና ወደ ተፈጠሩበት ወደ ኦሪጂናል ሐሳቡ ሊያመጣቸው መዋጀት ይሄ ነው። መዋጀትን በሌላ መንገድ እናታውት። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ የዲያብሎስን ሥራ አፈረሰ የሚባለው ኢየሱስ መቼ ነው? ሰዎች ለእግዚአብሔር የማይገዛውን ሕይወታቸው ለእግዚአብሔር ሲያስገዙ ነው። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ስም የተባረከ ይሁን። ከዲያብሎስ ጋር የሚያገናኘን ያለ እግዚአብሔር የምንኖረው ሕይወት እንደሆነ ማወቅ አለብን። ከዲያብሎስ ጋር የሚያገናኘን ያለ እግዚአብሔር የምንኖረው ሕይወት ነው። ብዙ ሰዎች ሰይጣንን እኔ በሚሉት ህይወት ውስጥ የክርስቶስን ስም አለ አይደለም የጥቅማቸው የራሳቸው ህይወት ማስከበር ያርገው ይጠቀማሉ። ብዙ ጊዜ ምሳሌ ያረኳት እህት አለች እና ብገስጸው አልሄድ ያለ ሰይጣን ገጠመኝ አለች። ሰይጣን እግዚአብሔር ምን ይላታል? በጆሮዋ እየመጣ በልቧ እየመጣ ልጅሽን ገደለው ይላታል። አንቺንም ይገልሻል በኢየሱስ ስም ትላለች። ይሄ ሰይጣን አልሄድም እያለ አስቸገራት። በጣም ኦብሰስድ ሆነች። በኢየሱስ ስም ትላለች አይሄድም። እና ፍርሃቱ እየጨነቃት እግዚአብሔር ሊገለኝ ይችላል ልጄ ሊሞት ይችላል የሚል ፍርሃት ያዛት መጣች። አብረን ልንጸልይ እና ምንድን ነው ማድረገው አለች። በጣም ወገኖች፣ አንዳንዱን ነገር የሰው ችግር ስንናገር ቀላል ነው። ትሞታለህ እያለ ሰይጣን ቢላችሁ ምትሞቱ ቢመስላችሁ ምን ይሰማችኋል? በጣም በዚህ ቶርቸርድ ሰው ሲሆን በጣም ቀላል አይደለም፣ በተለይ ሰይጣን ሲቋቋሙ። እግዚአብሔር የሚገርም ጥበብ ሰጠኝ። ወንበር ያስኩና ወሰድኩና አንድ ወንበር እንደዚህ ነበረኝ ቢሮዬ ውስጥ ቁጭ አረኩና ስሚ አልኳት፣ አንቺ እንደዚህ ያለ ወንበር ላይ ነው የተቀመጥሽው። ይሄ ወንበር ስሙ ምን እንደሆነ ታውቂያለሽ? የባለቤትነት ወንበር ይባላል። አንቺ ያንቺ ነሽ፣ ልጅሽም ያንቺ ነው እና እግዚአብሔር ልጅሽን ይገላል ይላል ሰይጣን። በኢየሱስ ስም ያለሽ ልጅሽም ያንቺ አንቺም ያንቺ ሆናችሁ በኢየሱስ ስም ብትጠቀሚ የኢየሱስ ስም የመንግስተ እኔ ጥቅም ማስከበር አይደለም አልኳት። የኢየሱስ ስም ሁሉ የእርሱ ለሆነው ጌታ ሁሉ የተፈጠረለት ሁሉ ለእርሱ ሊሆንለት ያለው የጌታ መንግስት ማስከበሪያ ነው። ውድ ወገኖቼ ይሄንን በደንብ አስቡበት። እኔ ብዙ ጊዜ ይሄንን አይቻለሁ። የጌታ ኢየሱስ ክርስቶስን ስም የኔን ክብር የኔን ጥቅም ለማግኘት ስሙን መጠቀም እኔ በበኩሌ አልፈልግም። ምን እንደማረክ ታቃላችሁ? ችግር እንኳን ሲገጥመኝ ለጌታ በመገዛት እንደማሸንፈው ነው እኔ በበኩሌ ማምነው። ምክንያቱም እቺ ልጅም ብዙ ሳገለግልም አይቻለሁ ይሄን ነገር እና ይሄን ሰይጣን ማሸነፍ ትፈልጋለሽ አልኳት። አሁን አለች እኔ በእውን ምን እንደምለው ንገርሽ እግዚአብሔር ይገላል ቢለኝ እግዚአብሔር ከገደለኛው ድብን አርጎ ይገደለኝ ሃሌሉያ አለዋለሁ። እግዚአብሔር ከገደላችሁ በምን ትደናላችሁ? ከገደለኝ ሃሌሉያ ድብን አርጎ ይገደለኝ። ልጅሽን ይገላል እግዚአብሔር ከገደለ ድብን አርጎ ይገደለው ሃሌሉያ። ከዛ በኋላ ይጠፋ ምንም እኔ ሳልጸልይላት ነው ሄደችው። ክብር ለእግዚአብሔር ይሁን። አያችሁ ሰይጣን የሚሰራው በውሸት ነው። ስለዚህ በህይወታችን የእግዚአብሔር ልጅ ኢየሱስ ክርስቶስን የስሙን ስልጣን እንኳን ስንጠቀም ማስተዋል አለብን። መዳን ምን እንደሆነ ከተሳሳተብን ዝብርቅርቅ ነገር ውስጥ እንመጣለን። በጣም ብዙ ክርስቲያኖች ወደ ብዙ ስፒሪቹዋል ዲሴፕሽን ውስጥ የሚገቡት እግዚአብሔር ዓለም ሳይፈጠር የነበረውን እቅዱን ይረሳሉ። ሁሉም ጌታ የሰራውን ነገር መንደርደር ያረጋሉ። ጌታ ምን ይሳነዋል? ጌታ ይናርጓል? ሞቶ ተነስቷል? በጣም በቃ ባገኘው ክብርና ድል መጠቀም አለብን። ሁሉም መዘርገፍ አለበት፣ መምጣት አለበት። ይጨቀጭቃሉ። እኔ ጸልያለሁ ሁሉ ይላል። እኔ ጸልያለሁ ያዛሉ። እግዚአብሔርን ኮማንዱ ያረጉታል። እታምኑም ባታምኑ በዚህ መንገድ ብዙ ኪሳራ አለ። መዳን ምስጢሩ ኢየሱስ በሰራው ነገር እኛ ዘራፊዎች እንድንሆን አይደለም፣ የመንግስተ ሰማይ በረከት የቦጭ አጨቅ ለራሳችን እንድንወስድ አይደለም። ያበዱ አገልጋዮች ነው መስሉኝ አንዳንዶቹ። እስኪ ታያችሁ ወታደሮች ስንት ፋይት አድርገው የተገኘውን ነገር የከተማው ህዝብ አልታገለ ሁሉ ኦ መጡልን ድል ነስተው በቃውን ንዝረፍ እያሉ ሲበዘብዙ ወታደሩ ምን እንደሚያደርገው። እኛ ድል ነስተን የመጣነውን አገር ልንበዘብዝ አይደለም ልናስተዳድረው ነው ብለው ሌባውን ሁሉ ምን ያረጋሉ? ይይዛሉ። በክርስቶስ ስም የሚዘርፉ አገልጋዮች ሁሉ ይያዛሉ። የክርስቶስን ስም ቤተክርስቲያን ለመበዝበዝ ምድር ለመበዝበዝ ባለጠጋ ለመሆን የለፈለፉ ሁሉ ይጠየቃሉ። ላንተ አይደለም ለኔ አይደለም ለኛ አይደለም ኢየሱስ የሞተው ሁሉን ለራሱ ሊያስገዛ ነው። ክብር ለእግዚአብሔር። ይሄንን በጣም መጠንቀቅ አለብን፣ ማስተዋል አለብን። ስሙን ስንጠቀም ሁሉ ምስጢሩ ማወቅ አለብን። የእግዚአብሔር ሰውነታችን ማድመቂያ፣ የሚኒስትሪያችን ማግነኛ፣ የራእያችን ማሳያ አይደለም። ሪደምፕሽን ኢየሱስን ሁሉ በሁሉ የሚያደርግ ባህሪ ብቻ ሊኖረው ይገባል። እግዚአብሔር የመጨረሻው ትልቁ ነገር ኢየሱስ ክርስቶስ የሚሰራው እንደሆነ ታውቃላችሁ? ተመልከቱት ውድ ወገኖቼ እዚህ ላይ ያለውን ነገር እግዚአብሔርን ሁሉ በሁሉ ማድረግ ነው። ይሄንን ተመልከቱት። እግዚአብሔርን ሁሉ በሁሉ ማድረግ። ክብር ለእግዚአብሔር ይሁን። እግዚአብሔርን ሁሉ በሁሉ ማድረግ የመጨረሻውን ተመልከቱት። ስለዚህ በእኛ ህይወት ውስጥ በሰማይ በምድር ባለው ፍጥረት ውስጥ የመጨረሻ ዓላማው እግዚአብሔርን ሁሉ በሁሉ ማድረግ ነው። አንደኛ ቆሮንቶስ 15:28 ላይ ያለ ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ ይላል። በዚያን ጊዜ ልጁ ራሱ ደግሞ ሁሉ ላስገዛለት ይገዛል ይላል። ይሄ ብዙ ሰዎችን ግራ ይገባቸዋል። ኢየሱስ ሁሉ ላስገዛለት ምን ያረጋል? ይገዛል። በመንፈሳዊ ነገር ውስጥ አልቲሜት የሆነው ነገር መንፈሳዊ ነገር ምንድነው ቢባል ይሄ ነው። ባይ ዘ ወይ የሁሉ ፈጣሪ የነበረው ወደ ፈጣሪነቱ ለፈጣሪነቱ ወደ ተሰጠው መለኮትነትን ስናስብና ኢየሱስ ክርስቶስን የሰው ልጅ ሆኖ ሰዎችን የዋጀበትን ምስጢር ስናስብ ሚዛን እየጠበቀን ማየት መቻል አለብን። እና ጌታ ኢየሱስ ክርስቶስ የሞተው በሰው ባህሪው ነገር ግን መለኮትነቱ ግን ከርሱ በሚለይ ሁኔታ ስለማይታይ ለምሳሌ አንድ እሳት ብረት ሲግል ቢላ ወይም ሳንጃ ወይም ምንም አርገው ከብረት የሚወጣ ኢንስ ቱልስ ለመስራት ሰዎች ሲቀጠቅጡት ቢውሉ እሳቱን አይቀጠቅጡትም። ምን ሆነም ይቀጠቅጡት? ብረቱን ይቀጠቅጡታል። ብረቱ ይቀጠቀጣል፣ ሼፕድ ይሆናል። የጌታ ኢየሱስ መለኮትነቱ በብረት ውስጥ እንደ እሳቱ ነው። ነገር ግን የሚቀጠቀጠው ግን ምኑ ነው? ያ የብረቱን ባህሪ ነው፣ ሰብስታንሱን ማቴሪያሉን ነው የሚቀጠቅጡት። ነገር ግን ያንን ገንዘቡ ያደረገው ግን የገደሉት ግን አምላካችንን ነው ብንልም አምላክነቱ ስለሚሞት አይደለም። አምላክነቱ ገንዘቡ ባደረገው ስጋ ውስጥ የደረሰበትን ውርደትና ስቃይ የራሱ ያደረገ ጌታ ነው። ክብር ለእግዚአብሔር። ስለዚህ ኢየሱስ ክርስቶስ የሰው ልጅ ሆኖ እኛን ሲያድነን የመለኮትነት ባህሪው ምንጊዜም ከአባቱ ጋር እኩል የሆነበትን ነገር አብ ወልድ መንፈስ ቅዱስን ስናይ ሶስት ዲፍረንት የሆኑ ግለሰቦች ለየብቻቸው ያሉ ሶስት ወንበር ላይ የሚቀመጡ አማልክት አይደለም እኛ የምናመልከው። It's very dangerous እግዚአብሔርን በዛ መንገድ ማየት። ለምን ስንት አምላክ ነው የምናመልከው? አንድ አምላክ። ይሄ አንድ አምላክነት የመለኮት ባህሪ ሳይከፈል አብ ነው፣ ሳይከፈል ወልድ ነው፣ ሳይከፈል ምንድነው መንፈስ ቅዱስ ነው። ሶስት አካል አለ፣ ፐርሰን አለ። ይሄ ፐርሰንነት በጣም ለአይምሮ ከስተት ለመጠበቅ የስላሴን ሚስጥር ከስተት ለመጠበቅ የሚደረጉ ገለጻዎች እንጂ በገለጻዎች እግዚአብሔርን ባህሪ ማስረዳት ስለተቻለ አይደለም። የስተት መጠበቂያ ባውንደሪ ቋንቋዎች ናቸው። ስለዚህ እግዚአብሔር የእግዚአብሔርን ሶስትነት የኢየሱስን አማላጅነት አሁን ከደው የሚያስተምሩ ወጣት የሆኑ የኦርቶዶክስ መምህራንን የሚሉ ሰዎች ይሄንን የሚስጥረ ስላሴን ትምህርት ሁሉ አዛብተው ሲያስተምሩ ዩቲዩብ ላይ ቻለው እና እግዚአብሔር ከማዳን የተነሳ ወልድ እንደሆነ አይነት ነገር ሁሉ ካፋቸው ወጥቶ ሲናገሩ አይቻለው። በጣም ትልቅ ስተት ነው። እግዚአብሔር አብነቱ ዘላለማዊ ነው፣ ወልድነቱም ዘላለማዊ ነው፣ መንፈስ ቅዱስነቱ ዘላለማዊ ነው። ሶስትነት ለእግዚአብሔር ከፍጥረት ጋር የመጣ በኋላ የተወለደ ዴቨሎፕ ያደረገ ነገር ሳይሆን ያለና የነበረ ሶስትነት ነው። አብ ወልድ መንፈስ ቅዱስ አንድ አምላክ ከዓለም ፍጥረት ጋር ከፍጥራን ጋር የሚያያዝ አይደለም። እግዚአብሔር ዘላለማዊ አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው። ስለዚህ በአንድ አምላክ ውስጥ እነዚህ ሶስት ገጾች አሉ። ወልድነት ለአብ አይሆንም፣ ለአብም አይነገርም። አብነት ለወልድ አይነገርም። መንፈስ ቅዱስነት ለመንፈስ ቅዱስ ነው። መወለድ ለወልድ ነው። መስረጽ ለመንፈስ ቅዱስ ነው። ስለዚህ በአብ በወልድ በመንፈስ ቅዱስ መካከል ያለ አንድነት ዘላለማዊ አንድነት ነው። ይሄ ምስጢር በመጽሐፍ ቅዱስ የሚነገረውን እኛ በአካለ ህይወት ውስጥ በዚህ በግዙፍ አካል ውስጥ ስለምንኖር ፊዚካል ዳይመንሽናል የሆነ ባህሪ ባለው መንገድ ለመረዳት እንሞክራለን። የምንነጋገረው ሰማይና ምድርን ካለመኖር ወደ መኖር ስላመጣ ስለ እግዚአብሔር ነው። It's very difficult to understand this. እና ነገር ግን መጽሐፍ ቅዱስ የሚነግረን እውነት ሁሉ መቀበል አለብን። እግዚአብሔር አምላካችን አባታችን እግዚአብሔር ለዘላለም አብሮት የኖረ ከርሱ የተገኘ የባህሪ ልጅ አለው። ምስጢረ ስላሴ ትምህርት በዚህ ዓለማችን ላይ በክርስትና ከመጣ ወዲህ ትልቅ ችግር ውስጥ መጥቶ የምስጢረ ስላሴ ትምህርትን ለመቃኘት መመልክ ለማስያዝ ምክንያት የሆነው ነገር በቤተ ክርስቲያን ውስጥ መጥያቄዎች ይነሱ ነበር። እና ፍጥረት ከየት መጣ ያሉ ይጠይቁ ነበር። ከየት መጣ? ከነበረ ነገር ነው የተሰራ ወይስ ካልነበረ ነገር ነው ማለት ጀመሩ። እና በዚህ ሁኔታ ሲነጋገሩ ከነበረ ነገር ተሰራ ከተባለ ፍጥረት ምን አይነት ነው? ዘላለማዊ ነው። በማርክሲዝም ሌኒኒዝም እንደተማርን ማተር ኢዝ ኢተርናል ይላሉ ማርክሲስቶች። እና በዘገምተኛ ለውጥ ነው የመጣ ይላሉ። ነገር ግን መጽሐፍ ቅዱስ እንደሚነግረን ሰማይና ምድርን እግዚአብሔር በቃሉ እንደፈጠረ ነው። ለፍጥረት መጀመሪያ እንዳለው ከምን ተፈጠረ ፍጥረት? ከእግዚአብሔር ከራሱ ባህሪ ከሆነ አንድ ሰብስታንስ ነው ሆኖ የተፈጠረው ወይስ እንዴት ነው ለሚለው መጽሐፍ ቅዱስን አይተው መርምረው አባቶች ያስተማሩት በቤተ ክርስቲያን እስካሁን የሚታወቅ ኦርቶዶክሳዊ ትክክለኛ የሆነ እምነት ምን እንደሆነ ታውቃላችሁ? ፍጡር ከእግዚአብሔር የተለየ ነው። እግዚአብሔር ፍጥረትን ካልነበረ ነገር ከሌለ ነገር ከምንም ነገር ፈጠረው ተብሎ ነው የሚታመነው። ስለዚህ እግዚአብሔር ካልነበረ ነገር ከምንም ነገር የፈጠረውን ፍጥረት እንዴት ፈጠረው? በኃይሉ ፈጠረው፣ በስልጣኑ ፈጠረው። እግዚአብሔር ተናግሮ ፍጥረትን ወደ መኖር አመጣ ነው የሚባለው። ይሄ እግዚአብሔር ሲታሰብ ሂውጅ ነው በጣም። አቤት አቤት አቤት! ክብር ለእግዚአብሔር ይሁን። ሰማይና ምድርን ስትመለከቱ ቀበሌያችሁንና ቤታችሁን እንዳትመለከቱ። አጽናፈ ዓለሙን አስቡ። ይሄንን በጣም ቫስት የሆነ ዩኒቨርስ፣ የማይመረመር ዩኒቨርስ ሁሉ ካለመኖር ወደ መኖር ያመጣ አምላክ ነው። አንዳንዴ እግዚአብሔርን ጥንጣት እንደ ጣዖት እናስበዋለን። እግዚአብሔር ትልቅ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ካለመኖር ምን አደረገ? ወደ መኖር አመጣ። እንዴት ፈጠረው? ከሌለ ከምንም ነገር ፈጠረው። ክብር ለእግዚአብሔር። አብርሃም እግዚአብሔርን ሲያምን ምንድን ነው ያለው? የሌለን ነገር በስሙ ይጠራል። ሃሌሉያ! ከአፉ እግዚአብሔር አንድን ነገር ተናገረ ማለት መሆንን ያደርጋል። የተናገረው ሁሉ ይሆናል። ክብር ለእግዚአብሔር። ክብር ለእግዚአብሔር። ይህ የመፍጠር ኃይልና ጸጋ እግዚአብሔር ብቻ ነው ያለው። ፍጡራን በሚሰጣቸው ጸጋ እንኳን አይካፈሉም። መላእክቶችም ይሄንን አይካፈሉም። ከሌለ ነገር አንድን ነገር ተናግሮ ማምጣት ያምላክ ብቻ ነው። ከዛ በኋላ እግዚአብሔር ሲፈጥር መጀመሪያ የተፈጠረው ምንድን ነው አሉ። እና አርዮስ መጀመሪያማ የተፈጠረው ቃል ነው አሉ። ወለደው አይደለም ይለው አሉ። ስለዚህ የክርስቶስን መውለድ ልጅነቱን ከአብ እንደተገኘ አድርገው ወልድ የተወለደበት ጊዜ ነበረ ብለው ተናገሩ። ናርዮስና ተከታዮቹ በዚህ ነው የሳቱት። ነገር ግን መጽሐፍ ቅዱስ ግን ላይ ቆመው የእግዚአብሔር ሰዎች በዚህ ጉዳይ ላይ የተደረገ ፍልሚያ ታሪክ ብትመለከቱ ብታነቡት የምትጀምሩትን መጽሐፍ ማስቀመጥ አትችሉም። የሚያስደንቅ ነገር ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ያለና የነበረ እንጂ መጀመሪያ ያለው አይደለም የሚለው የክርስቶስን ዘላለማዊነት ያጸና የሚስጥረ ሥላሴ ትምህርት የተመሰረተው የአርዮስን ትምህርት በማውገዝ ነው። ክብር ለእግዚአብሔር ይሁን። ስለዚህ የክርስቶስ መወለድን ስንመለከት ኢተርናል ጄኔሬሽን ነው የምንመለከተው። ከአብ የተገኘ ከመለኮት የተገኘ መለኮት፣ ከብርሃን የተገኘ ብርሃን። አያችሁት? ከአባቱ ከአብ ጋራ የባህሪ መመሳሰል ያለው። አርዮስ ምንድነው ያለው? ፍጥረት ከምንም ነገር ተፈጠረ ስንል ከፍጡራን ሁሉ መጀመሪያ የተፈጠረው ኢየሱስ ስለሆነ ከምንም ነገር ነው የተፈጠረው አለ። ነገር ግን ኢየሱስ የአምላክ ባህሪ የሚታይበት የመለኮት ባህሪ የሚያንጸባርቅ ነጸብራቅ ነው እንጂ ከምንም ነገር የተፈጠረ ፍጡር አይደለም። ክብር ለእግዚአብሔር። ስለዚህ መጽሐፍ ቅዱስ ኢየሱስ ክርስቶስን በማየት ማንን ማየት ይቻላል? አብን ሰዎች ያሉ። ለምን? የመለኮት ሙላት ሁሉ በሰውነቱ የተገለጠ እሱ ነውና። ክብር ለእግዚአብሔር። ማንም መልአክ ይህንን አይጋራም። ኢየሱስ እንዳለው ማንም የለውም። ስለዚህ ኢየሱስ ክርስቶስ ከአብ የተገኘ የአብ ባህሪ ያለው ወልድነት፣ ልጅነት ያለው ጌታ እንደሆነ ነው የሚታመነው። ክብር ለእግዚአብሔር ይሁን። ስለዚህ በዚህ መለኮታዊ ባህሪው ከአብ በተገኘ ባህሪው ክርስቶስን ማወቅ ልጅነቱን ማወቅ እንደሆነ ይታመናል። እግዚአብሔር የተመሰገነ ይሁን። ዮሐንስ በመልእክቱ ላይ ይህን በደንበኛ አስቀምጧል። በመጀመሪያ ምን ነበረ? ቃል ነበረ። ነበረ ነው የሚለው። በመጀመሪያ ቃል ተፈጠረ አይደለም የሚለው። ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳን ያለ እርሱ አልሆነ። ሆነ የተባለው ነገር ሁሉ በሱ እንደሆነ ነው። እና በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። እስተ ትምህርት የሚያስተምሩ ሰዎች ምስጢረ ሥላሴን የሚክዱ የኢየሱስን አምላክነት፣ አዎ
በመጀመሪያ ቃል ነበረ ቃል በእግዚአብሔር ዘንድ ነበረ የሚለውን በእግዚአብሔር የሚለውን ካፒታል ሌተር ጂ ጋድ ነው የነበረው ቃልም እግዚአብሔር ነበር ደግሞ የሚለውን ስሞል ሌተር ጂ ጋድ ነው በግሪኩ እንዲህ ነው ሁሉ ይሏቸዋል ጆቫ ዊትነስ ግን ግሪክ ባይ ዘ ወይ ማኑስክሪፕት ማለት ኤንሸንት ራይተርስ ኦሪጂናል መጽሐፍ ቅዱስ ሲጽፉ በሙሉ በአብዛኛው በካፒታል ሌተሮች ነው የሚጽፉት እንጂ እንደዚህ በእንግሊዝኛ እንደተለመደ አሁን በአማርኛ ስማችሁን ጽፉ በካፒታል ነው የሚጀምሩት ካፒታል ሌተር አለ በአማርኛ ልክ በግሪክ በአይሁዳውያኖቹ ሲጽፉ ካፒታል ሌተር ስሞል ሌተር ይያሉ አላቸው ባይ ዘ ወይ ካፒታል ሌተር ለስሞል ሌተር አለ እና ቴታ ሲሉ ቴዎስ ሲሉ እንደ ሰርክል አርገው በማቴማቲክስ በፊዚክስ መተዋትን ቴታ ሲግማ ደግሞ እንደዛ ይያሉ የተለያዩ ስሞል ሌተር ካፒታል ሌተሮች አሉ በፊደል እንደምታዩት ነገር ግን እግዚአብሔርን እዛ ላይ ሲገለጥ በግሪክኛ የሚታየው ቴዎስ የሚለው እግዚአብሔር የሚለው ቃል ለወልድ ስሞል ሌተር ደግሞ አብሮት ለነበረው እግዚአብሔር ካፒታል ሌተር የለም ባይ ዘ ወይ በትርጉም የሚናገሩት ነው እንጂ በመጽሐፍ ላይ አለ አይደለም ስለዚህ ኢየሱስ ምንድነው ዘላለማዊ አምላክ ነው ክብር ለእግዚአብሔር ይሁን ስለዚህ በአምላክነቱ ምን ጊዜም ቢሆን በአምላክነቱ የሚካሄዱት ምስጢራት ስትመለከቱ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም መጥቶ የሚያደርጋቸው የደህንነት ሥራዎች በሙሉ ማን ያደረጋቸው ናቸው? አብም ያደረጋቸው ናቸው። መለኮትነት የጋራ ስለሆነ መለኮትነት አንድነት ስለሆነ በወልድ የተደረገ ሁሉ በማን የተደረገ ነው? በአብ የተደረገ ነው። አያችሁት? ስለዚህ በመለኮትን የመለኮት ባህሪ የሚከፈል ስላልሆነ በወልድ የተደረገ ለዚህ ነው ኢየሱስ ክርስቶስ እኔ በአብ እንዳለው አብ በእኔ እንዳለ አታምንምን አለ አያችሁት በእኔ ያለውን ሥራ እኔ የማደርገውን ሥራ ሁሉ የሚያደርገው ማን ነው አለ አብ በእኔ የሚኖረው አብ ነው አለ እኔ ከራሴ አንዳች ላደርግ ምን አረገኝ አይቻለኝም አለ መለኮትነት በአብ በወልድ በመንፈስ ቅዱስ ብዙ ጊዜ ስንጸልይ አሁን አንዳንድ ሰዎች የሚጠይቁት ወደ መንፈስ ቅዱስ መጸለይ አለብን ወደ ኢየሱስ እንጸልይ አብ ቅርብ ይለውስ ወይም ደግሞ አለ አይደለም አንዱ ስናተኩር አንዱ እንትን ቢልስ ይላሉ ወልድ ያለው ማን አለው አብ አለው አያችሁት የወልድን መለኮትነት ሪኮግናይዝ አርጋችሁ በመለኮትነቱ በታመልኩት መለኮትነት የሚከፈል ስላልሆነ የአብ መለኮትነት የወልድ ነው ስለዚህ ወልድን በመለኮትነቱ ጌታዬ የሚለው ሁሉ ማንንም ነው ጌታ የሚለው አብንም ነው ክብር ለእግዚአብሔር ይሁን። እሺ ከፍለን አይደለም እንለው ከሰዎች መካከል አንዱን ምታረጉ አንዱን ታሳንሱ ይሆናል አንዱን ከፍታረጉ ይሆናል ወልድ ያለው አብ ያለው ወልድ የሌለው አብ የለው ስለዚህ ለክርስቶስ የምናደርገው ነገር ሁሉ ከክርስቶስ የምናገኘው ነገር ሁሉ ከአብ የምናገኘው ነው እግዚአብሔር አብ ፍቅሩን እንዴት ነው የገለጠው ፍቅሩን የገለጠው መላእክቶችን እንደሚልክ አይደለም ልጁን የላከው ብዙ መጠንቀቅ ያለብን ነው ልጁን ሲልከው መላእክቶች ሚሽን ተሰጥቷቸው ተልከው የሚፈጽሙት ሥራ አለ ለምሳሌ መልእክት ይዘው ይመጣሉ ታምር ይሰራሉ የእግዚአብሔርን ሕዝብ ይረዳሉ ኢየሱስ ክርስቶስ ግን ሲመጣ ገብርኤል በእግዚአብሔር ፊት እንደሚቆም ተልኮ እንደሚመጣ በሆነ መንገድ ብቻ አይደለም ማየት ያለብን ክብር ለእግዚአብሔር ይሁን ክብር ለእግዚአብሔር ይሁን ወልድ ያለው ማን አለው አብ አለው መለኮትነትን ነው የምናገኘው ወልድ ያለው መለኮትነትን ያገኛል እግዚአብሔር ስም የተባረከ ይሁን ስለዚህ ጌታ ኢየሱስ ክርስቶስ ወደዚህ ዓለም ሲመጣ የእግዚአብሔርን ፍቅር ሲገልጥ እግዚአብሔር ምን ነው ባገኘ ነው አብን ባገኘ ነው ለምን አታሳየንም ብሎ ሲሉት እንዴ ይሄን ያህል ዘመን ከናንተ ጋር ስኖር አታውቅም አለ አብ በመለኮትነቱ ቢታወቅ ወልድ በአካለ ስጋ የተገለጠ መለኮትነቱን ነው የሚመስለው ክብር ለእግዚአብሔር ይሁን ስለዚህ እግዚአብሔር ፍቅሩን ሲገልጥ ሚሽን ሰጥቶት አይደለም የገለጠው ማንነቱ የፍቅር መግለጫ ነው ክብር ለእግዚአብሔር ይሁን ለዚህ ነው መንፈስ ቅዱስ ሲኖረን የማን መንፈስ ነው ያለ የአብ መንፈስ ነው ያለ የማን መንፈስ ነው መንፈስ ቅዱስ የወልድ መንፈስ ነው መንፈስ ቅዱስ የሌለው የጌታ ኢየሱስ ወገን አይደለም በሮሜ ምዕራፍ 8 መሰረት
ሮሜ ምዕራፍ 8 ላይ ሲናገር መንፈስ ቅዱስን በዚህ ሁኔታ እንድንረዳ ነው የሚያደርገን። እና ምን ይላል? እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ይላል። ይሄ እግዚአብሔር መንፈስ ቢኖር በመንፈስ እንጂ በስጋ አይደላችሁም ይላል። የክርስቶስ መንፈስ የሌለው ከሆነ ግን ይሄው የርሱ ወገን አይደለም ይላል። ክርስቶስ በእናንተ ውስጥ ቢሆን ይላል። ክርስቶስ እንዴት ነው እኛ ውስጥ የሚሆነው? እንዴት ነው እኛ ውስጥ የሚሆነው? በዚህ በመንፈሱ የእግዚአብሔር መንፈስ በተባለው ነው። የእግዚአብሔር መንፈስ በተባለው ይሄ መንፈስ ቅዱስ ክርስቶስን ሪፕረዘንት አድርጎ ነው በእኛ ውስጥ ያለው። የእሱ መንፈስ ነው ያለው። የእግዚአብሔር ስም የተባረከ ይሁን። ግን ዲስቲንክት የሆነ ግን የራሱ አይደንቲቲ ያለው መንፈስ ቅዱስ ነው። ግን ሲሰራ ግን እኛ ውስጥ ግን ሲኖር ግን የማን መንፈስ ሆኖ ነው የሚሰራው? የኢየሱስ መንፈስ ሆኖ ነው የሚሰራው። የእግዚአብሔር ስም የተባረከ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ለእኔና ለእናንተ መጨረሻ አልቲሜት የሆነውን ነገር የሚያደርገው ያዳናቸውን ፍጥረታቶቹን በሙሉ እግዚአብሔርን ሁሉ በሁሉ ወደሚያደርግበት ሲያመጣ ምን ማለት ነው? ፍጡር እግዚአብሔር ከፈጠረው ከፈጣሪው ጋራ የሚገናኝበትን ነገር ማከናወኑን ነው የሚያሳየው። ክብር ለእግዚአብሔር ይሁን። ስለዚህ በዚያን ጊዜ ጌታ ኢየሱስ ክርስቶስ በሰው ልጅነቱ ለሰው ልጆች ሁሉ እግዚአብሔር ያዘጋጀውን ነገር የእግዚአብሔር የበላይነት በሚታይበት ሁኔታ ፍጡራኑን ያዳናቸውን የሰው ልጆችን በሙሉ የእግዚአብሔር የበላይነት በሚገለጥበት መገዛት ፍጡራኑን ሁሉ አስገዝቶ ለእግዚአብሔር ይኖራል። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። የኢየሱስ ሞቱን እንመልከት። ሞቱን አሁን ስንመለከት ምን እናያለን? በጣም የሚገርም ነገር እናያለን። አንዳንዶቹ ልቀንሳቸው። ጌታ የተመሰገነ ይሁን። ሞቱ ከአብ ጋራ ምን አድርጎናል? አስታርቆናል። በሞቱ ከአብ ጋራ ታርቀናል። ትንሽ ከፍ ላድርግላችሁ። ይሄ ነገር በጣም የወደድኩት እንደ ልብ ማድረግ ይቻላል። ወደዳችሁት? እንደ መጫወቻም ይመስላል አይደል? ከአብ ጋራ የታረቅነው በሞቱ ነው። ተመልከቱት። አያችሁት? በሞት ላይ ስልጣን ያለው በሞቱ ምን አርጓል? ተሽሯል። ጠላቶች የነበርነው የታረቅነው፣ ጠላቶች የነበርነን የታረቅንበት፣ አሮጌው ሰዋችን የተሰቀለው በሞቱ ነው። ለኃጢአት የሞትነው በሞቱ ነው። ከኢየሱስ ክርስቶስ ጋራ ሞተናል። እነዚህ ነገሮች የጌታ ኢየሱስ ሞት ሰዎች የሚዋጁበትን ነገር ጠቅልሎ የያዘ ምስጢር እንደሆነ እንመለከታለን። በጣም በርካታ ጥቅሶች አሉ በዚህ ውስጥ የሚታዩ ስንመለከታቸው። ሮሜ 5:10 ማየት ትችላላችሁ። ተመልከቱት። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ታረቀን ይላል። ዕብራውያን ላይ ተመልከቱ። በሞት ላይ ስልጣን ያለው የተሻረበት ሞቱ እንደሆነ እናያለን። ክብር ለእግዚአብሔር ይሁን። ሮሜ 5:10 ሮሜ ዕብራውያን ምዕራፍ 2:14 እነዚህ ጥቅሶች እነዚህን ሁኔታዎች አጉልተው ያሳያሉ። ክብር ለእግዚአብሔር ይሁን። ይሄ ብቻ አይደለም። የጌታ ኢየሱስ ክርስቶስን ደም ባለፈው ይሄንን አሳይቻችኋለሁ። የጌታን ራስ ስለምንወስድ በዚህ ላይ ብዙ ለማተኮር ፈልጌ እንትን ብለናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የጌታ ኢየሱስ ክርስቶስ ደም ወደ እግዚአብሔር ምን ያረጋል? የጌታ ኢየሱስ ደም ያስገባናል። ኤፌሶን 2:13 እናንተ ግን በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ምን አርጋችኋል? ቀርባችኋል። ከኃጢአት ምን ያረጋል? ደሙ ያነጻል። ደሙ ምን ያረጋል? ከኃጢአት የሚያነጻል። አንደኛ ዮሐንስ 1:7 ላይ ደሙ ምን ያረጋል? ይቀድሳል። ከሳሻችንን ድል ምንነሳው በደሙ ነው። ራእይ ምዕራፍ 12 ከሞተ ሥራ ህሊናችን ምን ያረጋል? ይነጻል። ደሙ ስለኛ የተሻለውን ነገር ይናገራል። ክብር ለእግዚአብሔር ይሁን። ኦ እንዴት ያለ ትልቅ ነገር ነው። በመንግስተ ሰማይ ነጭ ልብስ ምንለብሰው
የኢየሱስ በኢየሱስ ደም ነው። ልብሳቸውን አጥበው በበጉ ደም እናረጉ አነጹ። ደሙ ሰላምን ያደርጋል። ወደ እግዚአብሔር እንቀርባለን በክርስቶስ ደም። በደሙ ለኛ እረኛ ሆኖልናል። ይሄ በጣም መወደው ቃል ነው ወገኖቼ። በዘላለም ኪዳን ደም በሉስቲ ለበጎች ትልቅ እረኛ ይሆነው። ቆም ብላችሁ እስኪ አስቡ። አንዳንዴ የምንለውን ቃል ምናነበውን ስናስበው ነው ጥሩ። እነዚህ ቃሉን ምን ሰምተው ምን የሚያረጉ ናቸው? የሚያስተውሉ ናቸው። ኢየሱስ እረኛችሁ የሆነው እንዴት ነው? በዘላለም ኪዳን ደም ምን ማለት መሰላችሁ? ያ በደሙ የተገባው ኪዳን እረኛ ሆንለታለሁ ሆንላቸዋለሁ። በዚህ በደሜ እረኛቸው ነኝ ብሎ ዋስትና ዋራንቲ የሰጠበት ደም ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። በኢየሱስ ክርስቶስ ደም እንረጫለን። ክብር ለእግዚአብሔር ይሁን። ስለዚህ የጌታ ኢየሱስ ክርስቶስ ሞቱ ብቻ ሳይሆን ደሙንም እናያለን። ትንሣኤውስ ሞቱ ሞታችን እንደሆነ አይተናል። እንታረቃለን። እኛ ለኃጢአት የምንሞትበት ነው አይደለም? ዲያብሎስ ድል የተነሳበት ነው። ደሙ የሰራልንን አይተናል። ትንሣኤውስ ሮሜ 6:7 ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት ምናረጋለን። ሞቱ የኛ ነው፣ ደሙ ለኛ ነው፣ ትንሣኤው ለኛ ነው። ኤፌሶን 2:5 ላይ ተመልከቱ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ምን ሰጠን? ሕይወትን ሰጠ። ትንሣኤው ትንሣያችን ነው። ክብር ለእግዚአብሔር ይሁን። ድንቅ ነገር። ኤፌሶን 2:5 ከወደደን ከትልቅ ፍቅሩ የተነሳ በበደላችን እንኳን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን። የእግዚአብሔር ስም ብሩክ ይሁን፣ የእግዚአብሔር ስም ብሩክ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ በሞቱም በትንሣኤውም ምናችን ሆኗል? ምናችን ሆኗል? ክብር ለእግዚአብሔር ይሁን። ሐዋርያቶች ይሄ እንዴት እንደሚያዩት ተመልከቱ። ሞቷል፣ ዲያብሎስ ድል ተነስቷል፣ ከሞት ተነስቷል፣ ሥልጣን ሁሉ በሰማይና በምድር ተሰጥቶታል እና ወደ አባቱ ቀኝ ሲሄድ ባለፈው እንደተመለከትነው ስለ እኔና ስለ እናንተ ይታያል። ሐዋርያቶች ወንጌል ሲያገለግሉ ይሄን እንዴት እንደሚያዩ ተመልከቱ። ክብር ለእግዚአብሔር ይሁን። ጳውሎስ ምን ይላል? ቆላሲስ ምዕራፍ 1 ቁጥር 23-29 ይህም ተመስረታችሁ ተደላድላችሁ ከሰማችሁት ወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይህ ይሆናል። ያም ወንጌል ከሰማይ በታች ባለ ፍጥረት ሁሉ ዘንድ የተሰበከ ነው። እኔም ጳውሎስ የእርሱ አገልጋይ ሆንኩ። አሁንም በመከራዬ ስለ እናንተ ደስ ይለኛል። ተመልከቱ፣ መከራ እየተቀበሉ ነው የሚያገል ስለ አካሉ ማለት ስለ ቤተ ክርስቲያን በሥጋዬ በክርስቶስ መከራ የጎደለውን እፈጽማለሁ። ክርስቶስ የሞተበት ምክንያት ሁሉ እንዲሟላ እንዲከናወን ዋጋ ከፍላለሁ። ወደ ሰዎች እንዲደርስ ይሄ ነገር ተግባራዊ እንዲሆን ስለ እናንተ እንደተሰጠኝ እንደ እግዚአብሔር መጋቢነት የእግዚአብሔርን ቃል ፈጽሜ እንድሰብክ እኔ ቤተ ክርስቲያን አገልጋይ ሆንሁ። ይህም ቃል ከዘላለም ትውልዶች ጀምሮ ተሰውሮ የነበረ ምስጢር ነው፣ አሁን ግን ለቅዱሳኑ ተገልጧል። ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። ልብ በሉ የሚለውን ከዚህ በኋላ እኛም በክርስቶስ ፍጹም የሚሆን ሰውን እናቀርብ ዘንድ ሰውን ሁሉ እየገሰጽን ሰውን ሁሉ እያስተማር በጥበብ ሁሉ እያስተማር የምንሰብከው እርሱ ነው። ማን ነው የምንሰብከው አለ? የምንሰብከው የሰውን መሻሻል አይደለም። የምንሰብከው ማንንም አይደለም፣ እሱን ነው የምንሰብከው። ለምንድነው እሱን የሚሰብኩት? ይሄንን ነው መጠበቅ ያለብን። ለብዙ ስህተት የምንጋለጠው ይሄን ሳንጠብቅ ስንቀር ነው። ይሄንን ነው መጠበቅ ያለብን። ለምንድነው እሱ የሚሰበከው? እሱ አሁን ስራውን ጨርሷል። አሁን የኛ ጋር ፋንታ ነው። ያስገኘውን ድልና በረከት ሁሉ እኛ እየበዘበዝን ማብላት መጠቀም መበልጠግ ነው አይደለም። እሱ ነው መሰበክ ያለበት። እሱ በመሞቱ እሱ እርግማንን በማስወገዱ እሱ በመገረፉ የተገኘውን ፈውስ አይደለም እንሰብከው። እርግማን ተወግዶ የሚገኘውን በረከት አይደለም እንሰብከው፣ እሱን ነው እንሰብከው።
ለምን?
ምክንያቱም እንግዲህ ማስተምሮ ትምህርት ሁሉ ተያይዞላችሁ ከሆነ ዓለም ሳይፈጠር እግዚአብሔር በፊቱ ቅዱሳንና በፍቅር እንሆን ዘንድ የመረጠን በክርስቶስ ነው። ሁሉን ለሱ ነው የተፈጠረው፣ ሁሉ በርሱ ነው የተፈጠረው። መዳን እሱ ወደሱ ወደ ባለቤቱ መመለስ ነው። ከዚህ በኋላ እሱ ሞቶ ከተነሳ በኋላ ከአባቱ ጋር ካስታረቀን በኋላ የዲያብሎስን ስልጣን ከሻረ በኋላ የእግዚአብሔር ስም የተባረከ ይሁን እኛን ወደ ተነሳበት ወደ ክብር ሊያስገባን የሚያስችለው መንገድ ከከፈተ በኋላ መነገር ያለበት ምንድነው? በክርስቶስ የእግዚአብሔር ሰዎች ሆኖ የመኖርን ምስጢር ነው መማር ያለበት። በክርስቶስ የሚኖር ህይወት ይሄ የሚገኘው ኢየሱስ ሲሰበክ ነው። ዛሬ ብዙ ሰዎች ኢየሱስ የሰራውን ስራ በደንብ እየተናገሩ የሞተውን ሞት እየተናገሩ ከርግማን የሚያድነው ከጨለማ የሚያድነው በክርስቶስ ሞት የሚገኙ በረከት ተኮር የሆኑ ነገሮች ይናገራሉ። very dangerous ምንም ስተት እንዳለ ለማየት የሚያስቸግር ባህሪ ያለው ትልቅ ስተት ነው ያለው። መዳን ምንድነው? መዳን የሰው ፍላጎት ማሟያ አይደለም። የሰው ቀዳዳ መድፈኛ አይደለም። የሰው ችግር መቅረፊያ አይደለም። መዳን ወደ ባለቤቱ መመለስ ነው። እግዚአብሔር ሁሉ በሁሉ የሚሆንበትን አሰራር ማምጣት ነው። ክርስቶስ ለቤተ ክርስቲያን ለምን ተሰጠ? ቤተ ክርስቲያን ውስጥ የጎደለን ሁሉ እየሰጠ የኔ ጌታ እየተባለ በዛም በዚህም ከረጢታችን የሚሞላ አይደለም። ሁሉን በሁሉ የሚሞላ የእርሱ ሙላቱ ናት። በእሱ እንድትሞላ እንጂ እሱ በሚሰራው በረከት እንድትሞላ አይደለም። There is a big difference በክርስቶስ መሞላትና እሱ በሰራቸው ነገሮች መሞላት። I don't know ወገኖች፣ እኔ ከዚህ በላይ የምናገርበት ቋንቋ እግዚአብሔር ካልሰጠኝ ማቀው ነገር የለኝም። You have to understand እኔ ስህተቶችን በበኩሌ የማይበት ሁሉም መጽሐፍ ቅዱስ ላይ ከክርስቶስ ጋር አስነሳን በሰማዩ ስፍራ አስቀመጠን ይላሉ። ከዛስ? ከዛ በኋላ በቃ ይሄ ከሆነ ይሄን ምድርን እንገዛታለን እኛ ብሬክስሩ ዶሚኒየን ምድርን ሁሉ እንቆጣጠራለን። ያበዱ ሰዎች ይመስላሉ። What is the purpose? ኢየሱስ የሞተው ለምንድን ነው? እኛን ዘራፊዎች ሊያረገን አይደለም? ቀማኛዎች ሊያረገን አይደለም? ፐርፐዙ ምንድን ነው? የሞተበት እኛን ወደ ራሱ መመለሻ ነው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። እኛን ወደ እሱ መመለሻ ነው። መጥምቁ ዮሐንስ መንገድ ጠራጊ ሆኖ እግዚአብሔር ቀባው፣ ጌታን አገለገለ። መንገዱን ሲጠርግ ተራራ ዝቅ ይበል፣ ኮረብታ ዝቅ ይበል፣ ስብከቱ የነካቸው ሁሉ አጀብ እያሉ ተከተሉት። ማተስ ቢከተለው ነበር፣ ነገስታቶቹ ሊፈሩት ነበር። መንገዱን የሚጠርግለት ጌታ ከመምጣቱ በፊት ከኔ የሚበልጣል፣ ጎንበስ ብዬ ጫማውን ጠፍር ልፈታ የማይገባኝ ይመጣል አለ። ማን ይሆን ከሱም ይበልጥ? ስንት ደቀ መዛሙርት ሲከተሉት የነበሩት ጌታ ብቅ ሲል ይሄውና አለ። የዓለምን ሁሉ ኃጢአት የሚያስወግድ ይሄው። ደቀ መዛሙርቱ ጥለውት ሄዱ። የት ሄዳላችሁ እንዴ? እናንተ ረጋ በሉ እንጂ አለ። ኢየሱስ ሲገለጥ ያሳንሰናል። ኢየሱስ ሲገለጥ እናንሳለን። አዳምጡኝ እኔ ልንገራችሁ ይሄንን የምናገረው በብዙ ማስተዋል እንደሆነ እግዚአብሔር የሚያቀው ነገር ነው የምነግራችሁ። ሰዎች በጣም ራሳቸውን የሚያጎላ ነገር ሲናገሩ መርዝ እንዳለ አስተውሉ። አገልጋዮች ስለ አገልግሎታቸው ስለ ቅባታቸው ኢዳዝ ማረር ምን በህይወታቸው እንደሚሰራ ዴንጀር። ሰይጣን ሆኖ በመልኩ አይደለም ለራሱ እግዚአብሔር ያልሰጠውን በመመኘቱ ነው። ሰይጣን ሰይጣን የሆነው በመልኩ አይደለም በመኞቱ ነው። መዳን ለኔ ከሚደረገው እግዚአብሔር ያደርግላችኋል። እሱ ክብሩን የሚገልጠው በደግነት በመረት በቸርነት ነው። ነገር ግን ወንጌል ሆኖ የሚሰበከው ጳውሎስ እንዳለ የምንሰብከው በረከታችሁን ነው፣ ሞቶ ያስገኘውን ፈውሳችሁን ነው፣ ሞቶ ያስገኘውን እናንተ የምትደርሱበትን ነው አላለም። ምንሰብከው እርሱን ነው ያለው። ለምን ነው የሚሰብከው? እሱ አይፈውሳችሁም? ይፈውሳችኋል። አይረዳችሁም? ይረዳችኋል። አግዛችሁም? ያግዛችኋል። አንድያ ልጁን የሰጠ አምላክ እንዴት ሌላውን ነገር ያደርግላችሁ? ይሄ ክርክር ነው እንዴ ወገኖች? ይሄ ክርክር የለበትም። አንድያ ልጁን የሰጠው አምላክ በአገልጋዮች ርቻሮ የሚቀርብላችሁ በወንጌል በመነገጃ ወንጌል የሚሰበክላችሁ አይደለም። አንድያ ልጁን ሰጥቶ ፈውስ እኮ ለእግዚአብሔር ልጆች እንጀራ ነው። ክብር ለእግዚአብሔር። ዛሬ ቤተ ክርስቲያን ችግር ውስጥ የምትወድቀው ይሄንን የሰማዩን መና ዋናውን የሚሰበከውን ኢየሱስን በቦታው አለመጠበቋ ነው። ኢየሱስ ተሰብኮ የሚቀር ነገር የለም። There is nothing. How about this? ብሎ የሚደመረው ነገር ሁሉ በእርግጫም ተረግጦት ነው። There is nothing. ሁሉ የተፈጠረለት ዓለም ሳይፈጠር የነበረው የእግዚአብሔር ልጅ ሰማይና ምድር የእርሱ የሆነው ሁሉን ካለመኖር ወደ መኖር ካመጣ በኋላ የሳተውን ፍጥረት ሲመልስ በደሙ የዋጀን እኛን የራሳችሁ አይደላችሁም በሚል ማዳን የራሱ ሊያረገን ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ጳውሎስ ምን ይላል? በዚህ ቦታ ላይ ምን እንደሚል ተመልከቱ። የሚናገረውን ነገር እያስተማር ምንድን ነው የሚያስተምሩት? እየገሰጽን ይላል። በጥበብ ሁሉ እያስተማር የምንሰብከው እርሱን ነው። ብዙ ጊዜ ይሄን ብያለሁ። የፈለገ ታምር ስለ እናንተ ቢነገር እንዲህ ትሆናለህ የተባላችሁት ሁሉ ሰዎች የተባሉት ሁሉ ብታምኑም ባታምኑም እኔ በእግዚአብሔር ቤት ከአርባ ዓመት በላይ ኖር ያለው አሻሮ ነው። ብታምኑም ባታምኑ ኢየሱስ የሆነውን አውቃ ነው ቤተ ክርስቲያን ወደ ክብር የምትደርሰው። ኢየሱስን አውቃ ነው ሙላት የምታገኙ። እንዲህ ትሆናለህ ተብሎ የሚሞላ ሰው የለም። መንቦጫ ቦጭ ነው። ምንም ነገር የለም። ዋይ ደህንነትና ፈጣሪነት የተያዙ ናቸው። ፍጥረት የተፈጠረው ለፈጣሪ ነው። ፈጣሪ ለፍጡር አይደለም። ፍጡር ለፈጣሪ እንዲሆን የተፈጠረው። መዳን ዓላማው የራሱ በመሆን ከእግዚአብሔር የወጣን ፍጡር የሚመልስ ጸጋ ነው። በምህረት በቸርነት በይቅርታ የባዘነው መልሶ የእግዚአብሔር የሚያደርግ ነው። ስለዚህ ወንጌልን በየትኛውም መንገድ ለእኛ እንዲሆን አድርገን ወዲያና ወዲህ ልናደርገው አንችልም። ስለዚህ ሐዋርያቶች መከራ እየተቀበሉ እየተጎዱ ስለ ክርስቶስ ራሳችንን ለእናንተ ባሪያዎች እናደርጋለን አለ። በአገልግሎት የሚያገኙትን ነገር አያስቡ። ስለ ክርስቶስ ሁሉን እየተጎዱ መከራ እየተቀበሉ እያጡ እየተቸገሩ ለምን? ክርስቶስ የቤተ ክርስቲያን ሙላት እሱ ነውና። ሚስጥር፣ እኔ ሰውን አገልጋይ ነው፣ አገልግሎትንም በበኩል የመመዘነው በዚህ ነው። እኔም መመዘን ያለብኝ በዚህ ነው። What is the end result of my ministry, my service to God? እምናገለግለው ህዝብ ጋር ምን እንዲቀርለት ነው እምናገለግለው? ምንድን ነው እንዲሆን የምንፈልገው? ምን ተነግሮት ምን መሆን ይችላል? ሰው በሰማይ ውስጥ ያለ ምስጢር ሁሉ ቢገለጥልን፣ በምድር በታች ያለ ፍጥረት ምስጢር ቢገለጥልን፣ ምንም የሰው ታሪክ አይለወጥም። የክርስቶስ ሙላት ነው የኛ መለወጥ። እድገታችን የሚመዘነው በክርስቶስ ነው። እግዚአብሔር ወዳሰበው አቅጣጫ መሄዳችን የምናውቀው ክርስቶስ ሲሰበክ ነው። ሁሌ ክርስቶስ ይላሉ አንዳንድ ሰዎች። ምክንያቱም በፌ ይፈልጋሉ አልጫ ቀይ ወጥ እንደምንወድ እግዚአብሔር አንድ መና ነው ያለው አንፎርቹኔትሊ አንድ መና ነው ያለው ለተጠማ የሚያጠጣው አንድ ውሃ ነው ለተራቆተ የሚያለብሰው አንድ ልብስ ነው ሁሉንም ኢየሱስ ነው it's very unfortunate ከሆነ ይሄ እንግዲህ በጣም ኪሳራ ነው ስንት ልብስ አለ መቀየር አይደለም ትላንትና ስብከት ላይ ማርያም ጌታን በማርገዟ መልኩ አይቀየር ነበር አለ ሰባኪው እና ይሄን እግዚአብሔር ይመርምር ነገር ግን እግዚአብሔር በቸርነቱ እንኳን ለወለደችው ማርያም ላረገዘችው ማን ምንም ማረግ ይችላል ማርያም የጌታ ኢየሱስ እናት ነች ክብር ለእግዚአብሔር ይሁን መደራደሪያ መፎካከሪያ መሆን አይገባትም ውድ ወገኖቼ ኢየሱስ ክርስቶስ የክብር ልብሳችን ነው ነጴጥሮስ ዮሐንስና ያዕቆብ ጴጥሮስ ወደ ረጅም ተራራ ወሰዳቸው በዚያ ቦታ ላይ በክብር ሙሴ ኤልያስ ተገለጡ በክብር ተገለጡ ማለት ምን ማለት እንደሆነ ይታያችሁ ኢየሱስም በሚያቆቱ ሁኔታ አልነበረም ልብሱ አጣቢ በማጥበው አጥቦ በማነጻው ንጻት ነጭ ሆነ እና ለኛ በዚህ መሆን መልካም ነው አሉ እና ሶስት ድንኳኖች እንስራሉ አንድ ለማን ለሙሴ ሁለተኛውስ ሶስተኛውስ ከዛ ብሩህ ደመና መጥቶ ምን አረጋቸው ጋረዳቸው በርሱ ደስ የሚለኝ የሞደው ልጅ ይህ ነው የኢየሱስ ልጅነት ዩኒክ ነው ውድ ወገኖቼ ዮሐንስ ወንጌሉን የጻፈው ኢየሱስ የእግዚአብሔር ልጅ እንደሆነ እንድታምኑ ነው አለ እግዚአብሔር በእውነት ነው የምነግራችሁ የእግዚአብሔር መንፈስ በላይ ላይ እንዳለ ይሰማኛል ዓለምን የሚያሸንፈው እምነታችን ነው ኢየሱስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል የኢየሱስ ማንነት ዓለምን ማሸነፊያ ነው ዓለምን ማሸነፊያ ነው ክርስትናን ከክርስቶስ ውጪ ልታስቡት አትችሉ መኖርን ክብርን የወደፊቱን ህይወት ምን እንደሚመስል ክርስቶስን አውጥተን የምናስበው ዓለም የለም ሁሉ ለርሱ የተፈጠረለት ሁሉ ለርሱ የሆነ ሁሉን በመዋጀት በማዳን በፈጣሪነት እንደነበረ በፈቃዱ ካለመኖር ወደ መኖር እንዳመጣ በሙሉ ፈቃዱ ነፍሴን ላኖራት ላነሳት ስልጣን አለኝ አለ ጌታ መጥቶ ለኔና ለእናንተ ነፍሱን አኖሮ የሞት በሞት ላይ ስልጣን ያለውን ሽሮ እኛን የራሱ አደረገ ክርስትና ኢየሱስ ነው ክርስትና ኢየሱስ ነው ሐዋርያቶቹ ይሄንን ጌታ ነው የሚሰብኩት ክብር ለእግዚአብሔር ይሁን ስለዚህ ቤተ ክርስቲያን ብትሰብክ ምን ትሰብካለች? ብትዘምር ምን ትዘምራለች? ብትመኝ ምን ትመኛለች? ጸሎቷ ምንድን ነው? እስቲ እግዚአብሔር ድንቅ እንዲያደርግላችሁ ስትጸልዩ ጸሎታችሁን ፈትሹ። ምን ያርግላችሁ እግዚአብሔር? ሐዋርያቶች እንዴት ነው የሚጸልዩት? የመጥራቱን ተስፋ እንዲያውቁ፣ በቅዱሳን መካከለ ያለውን የርስት ባለጠግነት እንዲያውቁ ይጸልያሉ። የዚህ ሁሉ ምስጢር ማን ነው? ኢየሱስ የእግዚአብሔርን ምስጢር እርሱንም ክርስቶስ እንዲያውቁ ይጋደላሉ። ሲያገለግሉ፣ ሲገስጹ፣ ሲያስተምሩ፣ በጥበብ ስቅዱሳንን ሲያንጹ የሚሰብኩት ማን ነው? ኢየሱስን። ክብር ለእግዚአብሔር። ኢየሱስ በጣም ይጠባል አይደለም? እኔም ኢየሱስ፣ ሌላውም ኢየሱስ፣ ዝማሬው ኢየሱስ፣ ጸሎቱ ኢየሱስ፣ ስብከቱ ትምህርቱ ኢየሱስ። የአሜሪካን ኮንስቲቱሽን እጭ ነው የምታከለው። እሷን በተግባር ለማዋል ስንት ኮምፕሌክስ ነገር ስላለ ስንትና ስንት ትምህርት የተማሩ የሱፕሪም ኮርት ዳኞች በስልጣን ላይ ይቀመጣሉ። አሜሪካን የምታከል እጭን ሀገር ለማስተዳደር ምድር በዚህ አጽናፍ ዓለም ውስጥ ጠብታም እጭን የምታከል ጠብታ እጭን ጥቁሯን ነገርም አታከልም። እጭን የምታዩትን ያህል ዩኒቨርስ ውስጥ አንድ ስፔስ ውስጥ ብትሆኑ መሬትን የዚህ እጭን ያህል አታዋትም። እንደዚህ ቾን አታወጥ ይሄ ሰማይና ምድር የተፈጠሩለት ጌታ የሚገዛው ዓለም እንዴት ትንሽ ይሆናል? ኢየሱስን ያሳነሰ ልብ የተረገመ ልብ ነው። ጎዶሎ ልብ ነው። ባዶ የሆነ ልብ ነው። ኢየሱስ በቂ ከበቂ በላይ ነው። ክብር ለእግዚአብሔር ይሁን። ስለዚህ ቤተ ክርስቲያንን ወደ ክርስቶስ ምንድን ነው የሚያመጣት? ወደ ሙላቱ ነው የሚያመጣት። ክብር ለእግዚአብሔር ይሁን። ትምህርቱ ሁሉ ክርስቶስ ነው። ሁለተኛ ዮሐንስ ምዕራፍ 1 ቁጥር 9 ለሚመጣ ሁሉ በክርስቶስ ትምህርት ለማይኖር ሰው አምላክ የለውም ይላል። በክርስቶስ ትምህርት ለማይኖር ምን የለውም? አምላክ የለውም። አምላክ የለውም። አምላክ የለውም። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 5 ክርስቶስ ኢየሱስን ጌታ እንደሆነ እንጂ ራሳችንን አንሰብክምና ስለ ኢየሱስም ራሳችንን ለእናንተ ቅድም እንዳልኳችሁ ወገኖቼ ባሪያዎች እናደርጋለን። ስለማን? ስለ ክርስቶስ። ምን ያህል ትልቅ ሆኖ ነው የታያቸው ኢየሱስ። እግዚአብሔር የተመሰገነ ይሁን። እኔ ድርሻዬን ተወጥቻለሁ። ስለዚህ ክርስቶስ መንፈስ በቤተ ክርስቲያን የሚሰራውን ሥራ ለማሳየት ይሄንን መሰረት መጠበቅ አለብን። ሁሉ ለእርሱ የተፈጠረለት ሁሉን የፈጠረው ፍጥረቱ ከተፈጠረለት ከእርሱ ዓላማ ወጥቶ ከሚንከራተትበት ለማዳን ሰው ሆኖ የተገለጠው ኢየሱስ የጠፋውን ፍጥረት የባዘነውን የሰዎችን ልጆች ለማዳን ዲያብሎስን በሞቱ ሽሮ በሰማይና በምድር ባለስልጣን ሆኖ በደሙ ሰዎችን ከአባቱ ጋር አስታርቆ ኃጢአት በደላቸው ይቅር የሚባልበትን አድርጎ አሁን እኔ ክብር ልሁናችሁ ብሎ ኢየሱስ ራሱ ይሰበካል። ክብር ለእግዚአብሔር ይሁን። ጽድቃችን ኢየሱስ፣ ቅድስናችን ኢየሱስ፣ ቤዛነታችን ኢየሱስ። ክብር ለእግዚአብሔር ይሁን። ሕይወታችን ኢየሱስ። ስለዚህ መዋጀት መዳን የሚለውን ሰዎች ተጠንቅቀን ማየት አለብን። መዳን ማለት ምንድን ነው? ሰው ለራሱ ከሚኖርበት ሕይወት መውጣት ነው። እግዚአብሔር የተመሰገነው። መዳን ምን ማለት ነው? ብዙ ሰዎች ሐኪም ቤት ሄደው በሽታው ከሚያሰቃያቸው መዳን ይፈልጋሉ። ለስቃያቸው ምክንያት የሆነውን በሽታ ካመጣ ልማድ ግን መገላገል አይፈልጉም። ኃጢአት ከኃጢአት መዳን ማለት ዝም ብሎ ከሚበጠብጠን ከሚያሳፍረን ነገር እግዚአብሔር ተጠያቂ እንዳያደርገን ማድረግ አይደለም። ከኃጢአት መዳን ማለት እኔ ለራሴ ከምኖርበት ሕይወት መውጣት ነው። እግዚአብሔር ስም የተባረከ ይሁን። በተከታታይ ከዚህ በኋላ የምናያቸው መንፈስ ቅዱስ በመንፈስ የሚኖረውን ሕይወት እናያለን። ዛሬ መንፈስ ቅዱስ በጣም ለብዙ ነገር አላደለም ምክንያት የሚሆኑ ስህተቶች ይበቅላሉ ስንመለከት በቤተ ክርስቲያን። መንፈስ ቅዱስ የአካል መንፈስ ነው፣ የኢየሱስ መንፈስ ነው። ስራውና ፐርፐዙ ዋናው ምንድን ነው? እግዚአብሔር ሰዎችን ልጁን የሰጠበት ደግነቱ ወንድሜ በእምነት በቅርብ ጊዜ አይሮኖ ትፈቅድልኛል ይህን ብናገር አይደል? እዚህ ስንጸልይ ነበረ ጾምና ጸሎትና ሶስተኛው ቀን ላይ እሱን የመሰከረልኝ እና ለራሳችሁ ዛሬ እስኪ ጸልዩ የሚል ነገር ተነግሮ እንጸልይ ነበር። እኔ አላውቅም መፈወሱንም፣ ነገር ግን ለራሱ ይጸልይ ነበር በጌታ ፊት። አንድ ቀን ቢመሰክርላችሁ በጣም ደስ ይለኛል። በጣም ሲሪየስ የሆኑ ችግሮች ነበሩት። መተኛት አይችልም ነበር። ሰርጀሪው ሊያስፈልጋል ተብሎ ነበር። ማንም ሰው ይጸልይለት በጌታ ፊት ቀርቦ ተፈወሰ። ክብር ለእግዚአብሔር ይሁን። ልጁ የተሰጣችሁ ከሆነ ፈውስ ማንም የነሰንስላችሁ? ከየት ነው የምታገኙት? ፈውስ ለእግዚአብሔር ልጆች እንጀራ ከሆነ ተንበርክካችሁ አይፈውሳችሁ? ወንድሜን ማን ነው የፈወሰው? የቤተ ክርስቲያን ዓላማ የአገልጋዮች ፐርፐዙ ወደዚህ ጌታ ሰዎችን ማቅረብ ነው። በእግዚአብሔርና በሕዝቡ መካከል ጣልቃ መግባት አይደለም። መካከለኛነትና አማላጅነት አያስፈልግም እያልን ከኦርቶዶክሱ እየተከራከርን እኛው ራሳችን ወሮበላ የሆኑ ነቢያቶችን በመካከል አስገብተናል፣ ደርድረናቸዋል። ያለ እነሱ አይሆንም ብለናል። እብደት ነው። አንድያ ልጁን የሰጠን እንዲያው ሌላውን ነገር ሁሉ እንዴት አይሰጠንም? እንዴት አይሰጠንም? ተምረን ይሄ ሁሉ ተደርጎልሃል የሚባለው ህዝብ እንዳልተደረገለት አሁን ተደርጓልሃል። ግን የተደረገልን የምታገኘው ግን በተቀቡ አገልጋዮች ነው። አፕሳይድ ዳውን የተዘቀዘቀ ወንጌል ነው። ፈውስ ለእግዚአብሔር ልጆች እንጀራቸው ነው። ኢየሱስ የሚጎማለለው በአገልጋዮች መካከል አይደለም፣ በቤተ ክርስቲያን መካከል ነው። የወርቅ መቅረዞቹ ቅዱሳኑ ናቸው።
እናንተ መካከል ንመላስ የተቀቡ አገልጋዮች አይደለም የኢየሱስ ክርስቶስ ሙላት ቤተክርስቲያን የርሱ ሁሉን በሁሉም ይሞላ የርሱ ሙላት ናት። እኔ መመኘው መናፍቀው እናንተ እዚህ ቁጭ ብላችሁ የምትቀመጡ ተቆልታችሁ የምታዳምጡ አይደለም መሆን ያለባችሁ። ይሄም ይጎማለለውን ጌታ የምታስተናግዱ ነው መሆን ያለበት። እፊቱ ስትቀርቡ ወደ ጸጋው ዙፋን የምትቀርቡት በዛ ያለ ሊቀ ካህን ስላለ ነው። ክብር ለእግዚአብሔር ይሁን። ቤተክርስቲያንም ወደ ሙላቱ ሊያመጣት ራስ ሆኖ የተሰጠው ለሷ ነው። ሃይራርኪ ካለ የሆነ ነገር ቸርች ውስጥ የለም። ሃይራርኪ ከፈለግን ኢየሱስ ብቻ ነው። ክብር ለእግዚአብሔር ይሁን። ተንበርክካችሁ ወደ ጸጋው ዙፋን ኢሚዲየትሊ መግባት ትችላላችሁ። የማንም ሰው የዝየራ ጸሎት አያስፈልጋችሁ። የማንም ሰው ዝየራ ጸሎት አያስፈልግም። በደሙ ለመግባት ድፍረት አለን። ኢየሱስ መጋረጃውን ቀዶታል። አሳላፊ እልፍኝ አስከልካይ አያስፈልግም። ካቦ አጋፋሪ የለም። የጌታን ስም የሚጠራ የሚያስጠራ አይደለም፣ የሚጠራ ሁሉ ይድናል። ክብር ለእግዚአብሔር ይሁን። አይ እኛ በሌላ በኩል ነው እንዲሆንልን ምን ፈልገው ብትሉ ታብዳላችሁ። ብታምኑም ባታምኑም ይሄ ሁሉ ታያላችሁ። ስንት ነገሮች ነው እየሰማን፣ ውርደት በውርደት ነው ይሄድን የምንመጣው። ቤተክርስቲያን ወደ ሙላቱ የምትመጣውን አሰራር ያልጠበቀ አገልግሎት ሁሉ ጥፋት እንደሆነ ታያላችሁ። ዩል ሲቲስ ከጌታ ከኢየሱስ ክርስቶስ ጋር የሚጣበቁ ቅርንጫፎች ፋይቭ ፎልድ ሚኒስትሪ ውስጥ የሚያገለግሉ አገልጋዮች አሉ። ሁላችሁ ቅርንጫፍ ሆናችሁ ትጣበቃላችሁ። ዘይት ከሚያወጣው ስር የሚካፈል ከበረሃ መጥቶ የሚጣበቀው እያንዳንዱ ክርስቲያን ከኢየሱስ ጋር ይጣበቃል። ዳይሬክት ኮኔክሽን አለ። ክብር ለእግዚአብሔር ይሁን። ይሄንን ነው እኛ የምናምነው። ሐዋርያቶች ይሄንን ነው። የቆሮንቶስ ሰዎች እኔ አጵሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ። ኬፋን አላዩትም እኮ አንዳንዶቹ። ኦሪጂናል ማን ነው ይሄን ነገር ትምጣ? ኬፋም ይባላል ቁልፍ የተሰጠው ዛ ኢየሩሳሌም ነው። አረ አሁ ከሆነ ዋናውን ምን ነው የሚሻለው? እኔስ እሱ ነው የምሆነው ባገኘው ያሉ ይመስላል። አጵሎስ በትምህርት ችሎታው ይወዳሉ ቆሮንቶሶች ግን ወገኖቼ፣ ጳውሎስ ምን አለ? አጵሎስ ምንድን ነው? ጳውሎስ ምንድን ነው? ኬፋ ምንድን ነው? እነዚህ ሁሉ ተሰጥቷቸው የሚያገለግሉን፣ እናንተ ግን አላቸው። ዲፋይን ሲያደርግ ምንድን ናቸው እነዚህ አገልጋዮች? እናንተ ግን የእግዚአብሔር እርሻ ናችሁ፣ ህንፃ ናችሁ። ምን አይነት መረዳት ነው? ምን አይነት አንደርስታንዲንግ ነው? ምን አይነት ማስተዋል ነው? ህንፃ ናችሁ፣ የእግዚአብሔር ህንፃ ናችሁ፣ እግዚአብሔር የሚኖርበት ቤት ናችሁ፣ እናንተ እርሻው ናችሁ፣ የሚያሳድጋችሁ እሱ ነው ይላል። ኢየሱስ የሞተው ለዚህ ነው። ክብር ለእግዚአብሔር ይሁን። ይሄ ትምህርት አፍጧችሁ ሊሆን ይችላል፣ ግን ሊለውጣችሁ ይገባል። እኔ ከጌታዬ ከሞተልኝ ከኢየሱስ ክርስቶስ ጋር በሞተው ሞትና በሰራው የማዳኑ ስራ ለሱ ሉዋን ተዋጅቻለሁ፣ በእኔና በሱ መካከል ጣልቃ ገብ የለም ማለት አለባችሁ። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ቤተ ክርስቲያንና እሱ ሲገናኙ ዮሐንስ እያነሰ መጣ። ደቀ መዛሙርቱ ሁሉ አንድ ሁለት እያሉ ጥለውት ሄዱ። ኢየሱስ እየደመቀ ሰው ሁሉ ወደ እሱ እየሄደ ከበሮ መቼ ነው መላቸው። እኔ ዳዊት እልፍ ገደለ አሉ። እልፍ እኮ አልገደለም፣ አንድ ጎልያድ ነው የገደለው። መቼም አዳነቅ የሚወዱ ሰዎች አሉ። ዘንድሮም አሁንማ ዘማሪዎቹ ድረረረ እያሉ በቃ በእያንዳንዱ በቃ